the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ5 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ሰኞ ታህሳስ 25 2008 ዝግጅታችን ተጀመረ። ጤና ይስጥልን አድማጮች፣ እንደምን አመሻችሁ?
እንደምን አመሻችሁ ክቡራትና ክቡራን አድማጮች። ጤና ይስጥልን። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
አዲሱ አበበ ነን።
አዲሱ በነካጂ አርዕስተ ዜናውን አሰማናል።
የዩናይትድ ስቴትስ መንግስት ደቡብ ኢትዮጵያ አርባ ምንጭ የሚገኝ የአየር ጣቢያውን መዝጋቱን አስታወቀ። የአየር ጣቢያው ሰው አልባ አውሮፕላን የሚያርፍበት ነበር። የአፍሪካ ህብረት ፕሬዚዳንት ኦማር አልበሽር መንግስት ከኢትዮጵያ ውስጥ የጠራውን ብሔራዊ ድርድር ፓርቲያቸው ያከብራል ሲሉ የተቃዋሚ መሪ አስታወቁ። የእስላማዊ መንግስት ነኝ የሚለው ቡድን አጥፍቶ ጠፊዎች ሊቢያ ውስጥ ጥቃት ፈጸሙ። እንግሊዝ አይሲስ ያሰራጨው ነው የተባለ አንድ ቪዲዮ እየመረመረች ነው ተባለ።
አመሰግናለሁ አዲሱ። በተጨማሪም ሳዑዲ አረቢያ የፈጸመችው የሞት ቅጣትና የተነሱባት ተቃውሞዎች፣ ኦሮሚያ ውስጥ ዛሬ የነበሩ ሰልፎች፣ ኬንያ ኢትዮጵያውያን ጥገኝነት ጠያቂዎችን ለኢትዮጵያ አሳልፋ መስጠቷን የሚናገር ዘገባ ከናይሮቢ ይዘናል። በመጽሔት ይስተናገዳሉ ሁሉም። አሁን የዓለም ዋና ዋና የሰዓቱን ዜና እናሰማችሁ።
ዩናይትድ ስቴትስ መንግስት ደቡብ ኢትዮጵያ ውስጥ የነበረውን ሰው አልባ አውሮፕላን ጣቢያ መዝጋቱን አስታወቀ። ሰው አልባ አውሮፕላን ጣቢያው በክልሉ ከዩናይትድ ስቴትስ የጸረ ሽብርተኛነት ጥረቶች አንዱ እንደነበርም ይታወቃል። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ሰኞ ለቪኦኤ የአፍሪካ ቀንድ አገልግሎት በሰጠው መግለጫ የዩናይትድ ስቴትስ ወታደራዊ ጦር አባላት ከእንግዲህ አርባ ምንጭ አይኖሩም ብሏል። በኤምባሲው የፕሬስ መምሪያ ኃላፊዋ ካትሪን ዲዮፕ በኢሜይል በሰጡት ቃል በአሁኑ ሰዓት የእኛ አርባ ምንጭ መገኘት አስፈላጊ እንዳልሆነ ዩናይትድ ስቴትስና የኢትዮጵያ መንግስት በጋራ መግባባት ላይ ደርሰዋል ብለዋል። ቀድሞውንም ቢሆን አሉ ቃል አቀባይዋ፣ የዩናይትድ ስቴትስ ጦር ሰፈር አርባ ምንጭ የተቋቋመው ለዘላቂ ዓላማ አልነበረም ብለዋል። የአርባ ምንጭ የዩናይትድ ስቴትስ ጦር አየር ማረፊያ የተከፈተው እንደ አውሮፓ አቆጣጠር በ2011 ሆኖ ዓላማውም መቀመጫውን ሶማሊያ ውስጥ ባደረገው አልሻባብ ላይ ያነጣጠረ ሰው አልባ አውሮፕላን ወደ ሶማሊያ ለማሰማራት ወይም ለማዝመት እንደነበር ይታወሳል።
የሱዳንን ችግሮች ለመፍታት በሚል የአፍሪካ ህብረት ከፕሬዚደንት ኦማር ሐሰን አልበሽር መንግስት ጋር እንዲደረግ ኢትዮጵያ ውስጥ የጠራውን ብሔራዊ ድርድር ፓርቲያቸው እንደሚያከብር አንድ የተቃዋሚ መሪ አስታወቁ። የቀድሞው የተቃዋሚ መሪና የኡማ ፓርቲ ምክትል ፕሬዚደንት የሳዲቅ አልማህዲ ሴት ልጅ ማርያም አልማህዲ በአሁኑ ወቅት ሱዳን ውስጥ እየተካሄደ ያለው ድርድር ለሁሉም አመቺ አይደለም ሲሉ በመተቸት ይቃወማሉ። ጄምስ ባቴ አጭር ዘገባ አጠናቅሯል። ሰሎሞን ክፍሌ ያቀርበዋል።
ማርያም አልማህዲ የሚሉት በአፍሪካ ህብረት አዲስ አበባ ላይ እንዲደረግ የተጠራው የሰላም ድርድር ከካርቱሙ የተለየ ነው፣ ምክንያቱም ለሁሉም ተደራዳሪ ወገኖች በሚበጅ መንፈስ ይካሄዳል ብሎ ስለሚታመን ነው ሲሉ ያስረዳሉ። የአፍሪካ ህብረት ውሳኔ ቁጥር 456 አንቀጽ 14ን በመጥቀስም አንደኛ፣ ውይይቱ መካሄድ ያለበት በዝርዝር መሠረታዊ የሰብአዊ ነጻነቶች በሚከበሩበት መንፈስ፣ ሁሉም ጉዳዮች በሚታዩበት ሁኔታ መሆን እንዳለበት ነው ብለዋል። ሁለተኛም የውይይቱ ቅድመ ዝግጅት ስፍራ አዲስ አበባ ከሆነ ሁሉም ባለድርሻ አካላት በዝግጅቱ ለመሳተፍ ያስችላቸዋል ሲሉ አክለዋል። አልማህዲ ጨምረውም ወደ አዲስ አበባ መሄድ ማለት ግን የፓርቲያቸው አቋም ተቀየረ ማለት እንዳልሆነ አብራርተዋል።
This is not a change of position for my party because my party have been all the time committed to radical change.
በኔ በኩል ይሄ የአቋም ለውጥ አይደለም፣ ምክንያቱም ፓርቲዬ ምንጊዜም ጥሪው በሱዳን ስርነቀል ለውጥ እንዲደረግ ነው። ያሉብን ችግሮች ሁሉ መፍትሄ እንዲያገኙ፣ ሰላም እንዲፈጠርና ዲሞክራሲያዊ ለውጡ በድርድር አሊያም በህዝባዊ መነሳሳት እንዲመጣ ነው። በአፍሪካ ህብረት አማካይነትና በጸጥታው ምክር ቤት ውሳኔ ቁጥር 456 መሰረት ብሔራዊ የሰላም ድርድር እንዲካሄድ ሁልጊዜም ስንገፋ የቆየነው ሀሳብ ነው።
የማስታወቂያ ሚኒስትሩ አህመድ ቢላል በበኩላቸው ሲናገሩ የፕሬዝደንቱ ፈቃደኝነት ቢኖርም አንዳንድ የተቃዋሚ ፓርቲዎች አሁንም በብሔራዊው ድርድር አንሳተፍም ብለዋል ሲሉ አስረድተዋል። ፕሬዝደንቱ አሉ ሚስተር ቢላል በተለያዩ ግዛት ስለ ብሔራዊ ድርድር ተናግረዋል። ሌሎች እንዲገቡበት ለማግባባትም ሞክረዋል ሲሉ አስረድተዋል። በአልቱራቢ የቀረበው ሐሳብ ምንም አዲስ አይደለም ያሉት ማርያም አልማህዲ ደግሞ በሱዳን ያሉ ሁሉም ትላልቅ ፓርቲዎች መሰል ጥሪዎችን በ2014 አቅርበዋል ሲሉ አስረድተዋል። ትልቁና ብቸኛው ለውጥ አሁን ፕሬዚደንት ኦማር አልበሽር የሽግግሩ ወቅት መሪ ሊሆኑ አይገባም የሚለው ነው ሲሉ አብራርተዋል።
ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን አጥፍቶ ጠፊዎች ሰሜናዊ ሊቢያ ውስጥ በሚገኝ አንድ የነዳጅ ማውጫ ተቋም ላይ ዛሬ ሰኞ ጥቃት ማድረሳቸው ተገለጠ። ይሁንና አጥቂዎቹ በቶሎ መባረራቸውን የጦር ኃይል ባለስልጣናት አስታውቀዋል። ጥቃቱ ያነጣጠረው ነዳጅ ወደ ውጭ አገር የሚልከውን የአልሲድራ ተቋም ሲሆን በድንገቱም ሁለት ወታደሮች መሞታቸው ተገልጧል። አይሲስ ባሰራጨው የትዊተር መልእክቱ ተዋጊዎቹ በአልሳድርስ ተቋም ላይ ጥቃት ያካሄዱት የግዜር ጠላቶች በሚላቸው ኃይሎች ላይ በጀመረው ዘመቻ መሰረት መሆኑን ገልጧል።
የእንግሊዙ የውጭ ጉዳይ ሚኒስቴር ከአይሲል የተሰራጨ ነው ተብሎ የታመነን አንድ ቪዲዮ በመመርመር ላይ መሆኑ ተሰማ። ቪዲዮው የሚመረመረው እስላማዊ መንግሥት ቡድን ሶሪያ ውስጥ ተቀምጠው ለእንግሊዝ የሚሰልሉ 5 ጆሮ ጠቢዎችን ገድያለሁ ብሎ ይፋ ያደረገው ነው ስለተባለ መሆኑም ታውቋል። ይህ የ10 ደቂቃ ቪዲዮ የተባሉት ሰላዮች በእርግጥም እንደሰለሉና የተለያዩ ፎቶግራፎችንም ማንሳታቸውን ያመኑ አስመስሎ አስቀምጧል ነው የተባለው። ከታጣቂዎቹ አንደኛው ግድያው ኢራቅና ሶሪያ ውስጥ በነበሩ ጽንፈኛ ሁከተኞች ላይ ጥቃት እንዲካሄድ ላደረጉት ለእንግሊዙ ጠቅላይ ሚኒስትር ዴቪድ ካምረን መልእክት ነው ብሎ መናገሩም በቪዲዮ ላይ ተሰምቷል። ይሄው ታጣቂ አክሎም እስላማዊ መንግሥት አንድ ቀን እንግሊዝን ተቆጣጥሮ በሸሪያ ሕግ እንደሚያስተዳድራትም ፈክሯል።
ፓስፖርት የማያስፈልገው የአውሮፓው ሻንጋይ ቀጠና አደጋ ላይ መሆኑን ጀርመን ተናገረች። ጀርመን ይህን ማስጠንቀቂያ ይፋ ያደረገችው ፍልሰተኞችን ለመቆጣጠር በሚል ስዊድንና ዴንማርክ አዲስ የድንበር መቆጣጠሪያ ሕግ በማውጣታቸው እንደሆነም ታውቋል። የጀርመኑ ውጭ ጉዳይ ሚኒስቴር ቃል አቀባይ ማርቲን ሼፈር ከቦታ ቦታ የመዘዋወር ነጻነት ጠቃሚ መመሪያ መሆኑን አመልክተው ይህም የአውሮፓ ሕብረት ካስገኛቸው ውጤቶች ትልቁ ነው ብለዋል። የጀርመኑ ባለሥልጣን ይህን የተናገሩት ዴንማርክ ከጀርመን ጋር የሚያዋስናትን ድንበር እንደምትዘጋ ከገለጹ ከጥቂት ደቂቃ በኋላ ነው። የዴንማርኩ ጠቅላይ ሚኒስትር ላርስ ሎክ ራስሙሰን በበኩላቸው በሌሎቹ የኖርዲክ አገሮች የሚታየው ሁኔታ ጥገኝነት ፍለጋ የሚሸሹ ብዙ ፍልሰተኞች ወደ አገራቸው እንዲጎርፉ ያደርጋል ወይም ያበረታታል ብለዋል። ስዊድን ዛሬ ይፋ ያደረገችው አዲስ ሕግ ከዴንማርክ ወደ አገሯ የሚገቡ መንገደኞች ፎቶግራፎቻቸው ያለበት መታወቂያ እንዲያሳዩ ይደነግጋል።
የእስላማዊ መንግሥት ቡድን አማጽያን በኢራቅ ወታደሮችና በተባባሪዎቻቸው የጎሳ ተዋጊዎች ላይ በምዕራባዊቱ ሀዲታል ከተማ ዛሬ ሰኞ ባካሄዱት ጥቃት ቢያንስ 11 ሰው ገድለው ሌሎች በርካታ ቁስለዋል። አሶሺየትድ ፕሬስ እንደዘገበው አጥፍቶ ጠፊዎችና መንገድ ላይ የተጠመዱ ፈንጂዎችን ጨምሮ በተካሄደው በዚህ ጥቃት ወደ 30 የሚሆኑ ወታደሮች ቆስለዋል። ይህ በእንዲህ እንዳለ ዛሬ ማዕከላዊ ኢራቅ ውስጥ በሚገኙ 2 የሱኒ መስጂዶች ላይ የደረሰ ፍንዳታ ሌላ የሃይማኖት ጦርነት እንዳያስነሳ ከፍተኛ ስጋት መፍጠሩ ተሰምቷል። ፍንዳታውን በመቃወም በብዙ ሺህ የሚቆጠሩ ሰልፈኞች በተገኙበት የባግዳድ ትዕይንተ ሕዝብ ላይ ጠቅላይ ሚኒስትሩ ሃይደር አልአባዲ ባሰሙት ንግግር እነዚህን የአገር አንድነት የሚያናጉ ያሏቸውን አጥቂዎች ገቡበት ገብተው እንደሚይዟቸውና ለፍርድ እንደሚያቀርቧቸው ቃል ገብተዋል። እስካሁን ለጥቃቱ ኃላፊነት የወሰደ ወገን የለም።
ፓኪስታን ድንበር አቅራቢያ የሚገኘውን የህንድ አየር ክልል ለመቆጣጠር የተጀመረው ጦርነት ዛሬ ሰኞ 3ኛ ቀኑን ይዟል። ወታደራዊ ባለሥልጣናት በሰጡት ቃል ቢያንስ 2 ታጣቂዎች በአንድ ሕንፃ ውስጥ ተጣብቀውና መውጫ አጥተው እንደሚገኙ ይናገራሉ። ሌሎች ባለሥልጣናት በበኩላቸው ወደ 7 የሚሆኑ ወታደሮች፣ 4 ታጣቂዎች ፓትናክ አየር ክልል ውስጥ ባለፈው ቅዳሜ ማለዳ ላይ በተካሄደ ጥቃት መገደላቸውን አመልክተዋል። አንድ ወታደራዊ መኮንን በሰጠው ቃል እንደገለጠው አጥቂዎቹ ከባድ ጦር መሳሪያ በመያዝ በቂ ዝግጅት ያደረጉ ነበሩ።
በሬክተር መለኪያ 6.7 የተመዘገበ ርዕደ ምድር ዛሬ ሰኞ ማለዳ ላይ ሰሜን ምስራቅ ህንድን አናውጦ በትንሹ ለ9 ሰዎች ህልፈተ ሕይወትና ለሌሎች በርካታ ሰዎች መጎዳት ምክንያት መሆኑ ተነገረ። ነውጡ የደረሰበት አካባቢ ባንግላዴሽን እና ማያንማርን እንደሚያዋስንም ተገልጧል። አሳም በሚባለው ግዛት የምትገኘው የጓሃቲ ከተማ ነዋሪዎች ቤቶቻቸው በርዕደ ምድሩ በመናወጣቸው ወደ ሌላ አካባቢ እንዲሰፍሩ መደረጋቸውም ታውቋል። ለዜናው የተያዘው ሰዓት አበቃ። ቮይስ
ይህ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ በ13865 ኪሎ ሄርዝ በ25 ሜትር ባንድ በ1240 በ1280 እና 12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ታህሳስ 25 2008 ዓ.ም ምሽት ፕሮግራማችን ነው።
የኢትዮጵያ መንግስት ከካሩቱሪ ግሎባል ጋር የገባው የመሬት ኪራይ ውል ተሰረዘ።
ካርቱሪን ስንሆን 60 ኪሎ ሜትር ረጅም ትልቅ መሬት ነው። ከዚህ እስከዚህ ውሰድ ሲባል ዝም ብሎ ግራብ አረገው ያንን መሬት ወሰደ እንጂ ያ መሬት አሁን ለምሳሌ ውሃ የሚተኛበት ነው። የባሮ ወንዝ ሲሞላ ወደዛ ነው የሚተኛው እና እስከ 7 ወር ውሃ ይተኛበታል። ይህንን ጥናት አላደረግም እና ሁለቱም ሳይዶች በአንድ በኩል የእኛ መንግስት፣ በሌላ በኩል ደግሞ ይሄ ኩባንያ ጥናት ሳያረጉ ነው የወሰዱት።
በመቀሌ ዩኒቨርሲቲ ረዳት ፕሮፌሰር አየለ በከሪ ጋር የተደረገ ቃለ ምልልስ ቅንጫቤ ነው የሰማችሁት። በምሽቱ ይቀርባል።
አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ሳውዲ አረቢያ በበርካታ ሰዎች ላይ የፈጸመችው የሞት ቅጣት ዓለም አቀፍ ውግዘትን አስከትሏል። ታዋቂ የሺያ ሃይማኖት መሪው ጨምሮ 47 ሰዎችን መግደላቸውን ተከትሎ በበርካታ ሙስሊም አገሮች በሳውዲ ንጉሳዊ ቤተሰብ ህዝባዊ ተቃውሞ ሰልፍ ተካሂዷል። የሳውዲ አረቢያ እስላማዊ ፍርድ ቤቶች ሁከት አልባ ወንጀለኞችን በፈጸሙ ሰዎች ላይ የሞት ቅጣት ይፈርዳሉ። የሞት ሂደቶችም የሚያከናውኑት በሚስጥርና ኢፍትሐዊ በሆነ መንገድ ነው በማለት የሰብአዊ መብት ተሟጋች ቡድኖች ለረጅም ጊዜ ሲያስጠነቅቁ ቆይተዋል። ዝላቲካ ሆክ ያጠናቀረችው ዘገባ አለ፣ ቆንጅታየት አቀርባለች።
ተቃዋሚ ሰልፈኞች የሞት ቅጣት ፍርድ ከተፈጸመባቸው አንዱ የሆኑትና ብጥብጥ በማነሳሳት የተበየነባቸውን የታወቁ የሳውዲው ንጉሳዊ ቤተሰብ ነቃፊ የሼህ ኔምር አል ኔምርን ፎቶግራፍ ይዘው ነው የወጡት። ታዋቂው የሃይማኖት መሪ ነጻ ምርጫ እንዲካሄድ ሲጠይቁ የከረሙ ሲሆን እንደ ኤሮፓውያን አቆጣጠር በ2012 ዓ.ም በሀገሪቱ በተካሄደ የተቃውሞ ሰልፍ ላይ ነው የታሰሩት። በኢራቅ ባግዳድ የከተማ ምክር ቤት አባል ፋላህ አልጃዚሪ
ሼህ ኒምርን በአሸባሪነት ለመፈረጅ ያደረጉትን ውሳኔ ሁሉም ኢራቃዊ፣ ማናቸውም ከኢራቅ ሕዝብ የወጣ ሐሳብ አፍላቂ ያወገዘው ተግባር ነው።
ትናንት እሁድ የሊባኖስ የሺያዎች ሽምቅ ተዋጊ ቡድን የሂዝቦላ መሪ ሐሰን ናስራላ በቴሌቪዥን በተላለፈ ንግግር በሳውዲ አረቢያ ላይ ውግዘት ያወረዱ ሲሆን የተሰበሰበው ሕዝብ ሞት ለሳዑድ ቤተሰብ በማለት መፈክር አሰምቷል።
اعدام سماحه الشيخ نمر النمر
the execution of Sheikh Nimr al-Nimr asserts to the
የሼህ ኒምር መገደል የሳውዲ መንግስት መልእክቱን የሚያስተላልፈው ደም በማፍሰስ በጎራድና አንገት በመቅላት መሆኑን ለአረብና ለሙስሊሙ ዓለም ያረጋገጠበት ነው። የሳውዲ ገዢዎች ለተቀረው ሙስሊሙ ዓለም ሌሎች የሃይማኖቱ እምነቶች ደንታ እንደሌላቸው ያሳያል። ለሙስሊሞችም ሆነ በአጠቃላይ ለዓለም አቀፉ ማህበረሰብ አስተያየት ጉዳያቸው እንዳልሆነ የሞት ቅጣቱን አትፈጽሙ ብለው ሲለምኗቸው የነበሩትን ወዳጆቻቸውን ጭምር ከምንም እንዳልቆጠሩ ያመለክታል።
የሳውዲ አረቢያ ሙስሊሞች አብዛኞቹ ሱኒዎች ሲሆኑ ሕጓም ሸሪያ ላይ የተመሰረተ ነው። የሺያ እስልምና መሪዎች የሳውዲ መሪዎች በዓለም አቀፍ ደረጃ በጥብቅ እንዲወገዙ እያሳሰቡ ናቸው። ሼህ ሙሐመድ አልባሺክ
ندعو الامم المتحده
We call on the United Nations and human rights organizations all over the world
የተባበሩት መንግስታት ድርጅትና በአለም ዙሪያ ያሉ የሰብአዊ መብት ቡድኖች የሳውዲ ቤተሰብን ፈላጭ ቆራጭነት አጥብቀው እንዲቃወሙ በሼህ ኒምር ላይ የፈጸሙትን ወንጀል እንዲያወግዙን ጠይቃለን። ዓለም አሁን ካልተናገረ መቼ ሊናገር ነው?
ሳውዲ የሚገኙት የእስልምና ሃይማኖት እጅግ ቅዱሳን ስፍራዎች መካና መዲና በንጉሱ ቁጥጥር ስር መሆናቸው በዓለም ዙሪያ በርካታ ሙስሊሞች ያልወደዱት ነገር ነው። የአካባቢው የሺያዎች መሪ አላማ አልጃዝ ሁሴን ባህሼቲ
ሳውዲ አረቢያ ቅዱሳን ቦታዎቹን ለሙስሊም ሀገሮች የጋራ ቁጥጥር እንድታስረክብ ዛሬ በአልኒምር ሰማዕትነት ቀን ባለ ኃይላችን ወጥተን እንጠይቃለን። ሳውዲ ቅዱሳን ስፍራዎችን ለመጠበቅ ብቁ አይደለችም። ሙስሊም ሀገሮች በሙሉ በጋራ ቅዱሳን ስፍራዎቹን መያዝ አለባቸው።
ይበዚህ እንዳለ ኢራን ዋና ከተማ ቴህራን የሚገኘውን የሳውዲ ኤምባሲ ተቃዋሚዎች ወረው በማጥቃታቸው ሳውዲ ከኢራን ጋር ያላትን ግንኙነት ማቋረጧን ተከትሎ የሳውዲ ወዳጆች የሆኑት ባህሬንና ሱዳን ከኢራን ጋር ግንኙነታቸውን አቋርጠዋል። ባህሬን የኢራን ዲፕሎማቶች በ48 ሰዓት ለቀው እንዲወጡ ማዘዟ ተገልጿል። ሳውዲም ትናንት በሁለት ቀናት ውስጥ እንዲወጡ ነው ያዘዘችው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ሆሴን ጃባር አንሳሪ የሳውዲን ውሳኔ አውግዘዋል። እርምጃው በክልሉ ውጥረቱን ያባብሳል ብለዋል። ቴህራን በሚገኘው ኤምባሲ ተቃዋሚዎች እቃ ከመሰባበራቸውና ቃጠሎ ከማስነሳታቸው ሌላ ማሻድ ከተማ የሚገኘውን ቆንስላም ወረዋል። ቢያንስ 40 ተቃዋሚ ሰልፈኞች የታሰሩ ሲሆን የኢራን ፕሬዝደንት ሐሰን ሮሃኒ የተቃዋሚዎቹ ተግባር ፈጽሞ ሊደረግ የማይገባ ነው ቢሉም የሼህ ኒምርን መገደልም አውግዘዋል። የሳውዲ የውጭ ጉዳይ ሚኒስትር አደል አልጁቤር ብዙሃኑ ህዝቧ ሱኒዎች የሆነችው ሀገራቸው በሺያዎች የምትመራው ኢራን የሀገራችንንም ሆነ በአጠቃላይ የክልሉን ሰላም እንድታደፈርስ አትፈቅድም ሲሉ አስጠንቅቀዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በበኩሉ የአካባቢው ሀገሮች የተፈጠረውን ውጥረት የሚያረግብ ገንቢ እርምጃ እንዲወስዱ መወትወታችንን እንቀጥላለን ብሏል። የኦባማ አስተዳደር ቀውሶችን ለመፍታት ዲፕሎማሲያዊ ግንኙነትና የቀጥታ ንግግር መሰረታዊ ናቸው የሚለው እምነቱ አሁንም የጸና ነው ሲል አክሏል። በሊባኖስ፣ ባህሬንና ህንድ እንዲሁም ለንደን በሚገኘው የሳውዲ ኤምባሲ ደጃፍ የተቃውሞ ሰልፍ ተካሂዷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በሼህ ኒምር አልኒምር ላይ የተፈጸመው የሞት ቅጣት አሳዝኖናል፣ ድርጊቱን በተመለከተ የሚሰጡት ምላሾች ደግሞ እርጋታና መቆጠብ ያልተለያቸው እንዲሆኑ እንማጸናለን ብለዋል። እንደ አውሮፓውያን አቆጣጠር በ1979 ዓ ም በተካሄደው የኢራን አብዮት አክራሪ ሺያ የሃይማኖት መሪዎች ስልጣን ከያዙበት ጊዜ ወዲህ ኢራንና ሳውዲ የሙስሊሙን ዓለም መሪነት ለመያዝ ሲፎካከሩ ቆይተዋል። የዩናይትድ ስቴትስ የኢራቅ ጦርነት ተከትሎ ኢራቅ ውስጥ ሺያ መር መንግስት መተከሉ የሃይማኖትና የብሔረሰብ ውጥረቱን አባብሶታል። የክልሉን ሃይማኖታዊ ሚዛንም ወሳኝ በሆነ መንገድ ለውጦታል። እንደ አውሮፓውያን አቆጣጠር ከ2011 የአረቦች አመጽ በኋላ ደግሞ ሳውዲና ኢራን በሶሪያው ጦርነት ለተቀናቃኝ ወገኖች ድጋፍ በመስጠት በከባድ የእጅ አዙር ጦርነት ተጣምደዋል። ሁለቱ ሀገሮች የመን ውስጥም ተቀናቃኝ ወታደራዊ አንጃዎችን የሚያግዙ ሲሆን ሳውዲ የምትመራው ህብረት ላለፉት 9 ወራት በኢራን በሚደገፉ የሺያ ይዞታዎች ላይ ቦምብ ሲያዘንብ መቆየቱ የሚታወቅ ነው።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
ባለፈው ሳምንት ማብቂያ ቀናት ኬንያ ቁጥራቸው 25 የሚደርስ ኢትዮጵያውያን ጥገኝነት ጠያቂዎችን ኬንያ ለኢትዮጵያ መንግሥት አሳልፋ ሰጠች ሲሉ በናይሮቢ የኦሮሞ ማኅበረሰብ ተወካይ አቤቱታ አሰምተዋል። በተጨማሪም 41 የሚሆኑ ሌሎች ጥገኝነት ፍለጋ ወደ ኬንያ የሸሹ ኢትዮጵያውያን ዜጎችም በኬንያ ፖሊስ ቁጥጥር ስር ውለዋል ሲሉ የኦሮሞ ማኅበረሰብ መሪ አቶ ሸጋ ረዶ ለቪኦኤ ገልጠዋል። በኬንያ የተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ቃል አቀባይ ተባረሩ ስለተባሉት 25 ጥገኝነት ጠያቂዎች ሁኔታ እንደሚያጣሩም ተናግረዋል። ዳዊት ገልሞ ከናይሮቢ የዘገበውን ነው።
በመጀመሪያ አርብ ዕለት ወደ 12 የሚሆኑ ኢትዮጵያውያን ጥገኝነት ጠያቂዎች ከዚያም 13ቱ ደግሞ በትላንትናው ዕለት ነበር ኬንያ በሞያሌ ላለው የኢትዮጵያ ኢሚግሬሽን ቅርንጫፍ እንደተሰጡ የተነገረው። አቶ ሸጋ ረዶ በናይሮቢ የኦሮሞ ማህበረሰብ መሪ ለቪኦኤ እንደተናገሩት አርብ ዕለት 12 ትላንት ደግሞ ሁለት ስደተኞች ኢትዮጵያን ከሚያዋስነው የኬንያ ከተማ ሞያሌ የተባረሩ ሲሆን አስሩ ደግሞ አርብ ዕለት ከደቡባዊ የኬንያ ከተማ ከሜሩ ለኢትዮጵያ መንግስት ተሰጥተዋል። የኬንያ መንግስት የጥገኝነት ጥያቄዎች የሀገሮቹን ችግር ሳያጣራ ለኢትዮጵያ መንግስት አሳልፎ መስጠቱ እጅግ አሳሳቢ ነው ብሏል አቶ ሸጋ።
ለምን ተኮ ዳንጋው ኬንያ ሲነን ጋፊ ተኮ ማለት ኢሚግሬሽን ኬንያ ቀበ ኢሚግሬሽን ለኢትዮጵያ ተከና ጅራ ፈከኝ ፍራጋ ቀበተማ ደንጋ ደዮ ካና ነማ ኩዳላማ ቀበት ኢሚግሬሽን ኢትዮጵያ ተከኔ ፈራቶታ ካሌሰ ጆሌ ነማ ኩዳኒ ማና ሙርቲ ሜሩት ዲስ ካንያታኒ ቱራን ዲፖርታ ከጎራ ማንጀራኒ ቢየት ዲፖርት ጎራኒ ኢሚግሬሽን ሞያሌ ከኢትዮጵያ ሞያሌ ጅሩት ከነኒ ቢዩ ማካሌሰ ቹራ ጆሌ ሰዲሌ ቀበኒ አቺ ዴብሱ ጅራኒ ቹራ ኢሚግሬሽን ኢትዮጵያ ተከነኒ ቹራ ወንኒ አማ ጎራ ማጅሩ ነምኒ ተኮ ዳንጋ ጫብሴ ሰነን ጋፊን ብራንጅሩ ቀበኒ አቺ ዴብሱ ጨላ ካናፊ።
አንድ ሰው ወደ ኬንያ ድንበር ከተሻገረ የኬንያ ኢሚግሬሽን ያለምንም ቅድመ ሁኔታ ለኢትዮጵያ ኢሚግሬሽን በማስረከብ ላይ ነው። ለምሳሌ ከትናንት በስቲያ ወደ 12 የሚሆኑ ተማሪዎችን ለኢትዮጵያ ኢሚግሬሽን አሳልፎ ሰጥቷል። ትናንት ፍርድ ቤት ቀርበው የነበሩ 10 ኢትዮጵያውያንም በግድ ወደ ኢትዮጵያ እንዲመለሱ ተወስኖ ሞያሌ ለሚገኘው የኢትዮጵያ ኢሚግሬሽን መስሪያ ቤት ቅርንጫፍ ተሰጥተዋል። በተመሳሳይ ሁኔታም 3 የሚሆኑ ወደ ኢትዮጵያ እንዲመለሱ ተገደዋል። አሁን እየሆነ ያለው ጥገኝነት ፍለጋ ወደ ኬንያ የሚመጣው ሰው መልሰው በማስረከብ ላይ ናቸው። ስለዚህ UNHCR እና የኬንያ መንግስት በተለይም የኬንያ የስደተኞች ጉዳይ ጽህፈት ቤት ሁኔታዎችን አመቻችቶ እነዚህን ሰዎች ሊታደግ ይገባል እንጂ ማንም በኦሮሞ ስደተኞች ላይ እንደፈለገ እንዲሆን አንፈቅድም። ስለዚህ እንደ አንድ ማህበረሰብ ለሚመለከተው አካል አቤት እንላለን።
በተጨማሪም አቶ ሸጋ በአሁኑ ጊዜም 41 የሚሆኑ የኦሮሞ ስደተኞች በማርሳቢት በፖሊስ ቁጥጥር መዋላቸውን ገልጸዋል። የተባበሩት መንግስታት የስደተኞች ድርጅት UNHCR የኬንያ ቅርንጫፍ መስሪያ ቤት ቃል አቀባይ ዱክ ሞዋንቻ በኬንያ መንግስት ለኢትዮጵያ ተሰጡ ስለተባሉ ጥገኝነት ፈላጊዎች መስሪያ ቤታቸው እንደሚያጣራ ገልጸዋል። ይህ በእንዲህ እንዳለም ባለፈው ቅዳሜ ጠዋት ወደ 100 የሚሆኑ የኢትዮጵያ ጸጥታ ኃይሎች 2 ኬንያውያንን አግቶ መውሰዳቸው የአገሪቱ መገናኛ ብዙሃን ዘግበዋል። የኬንያው ዴሊ ኔሽን እና ዘ ስታንዳርድ ጋዜጦች በቅዳሜ እትማቸው እንዳስነበቡት የኢትዮጵያ የጸጥታ ኃይሎች ከማርሳቢት ከቦሪ ቀበሌ ማህበር ውስጥ 2 ሲቪሎችንና መሳሪያም ወስደው ሄደዋል በማለት ዘግበዋል። የማርሳቢት ግዛት ኮሚሽነር ሞፋት ካንጊ ለኬንያው ዴሊ ኔሽን ጋዜጣ እንደተናገሩት ጥቃቱን ለምን እንዳደረሱ ምክንያቱን ለጊዜው ባናውቅም ሰዎቹ ግን የኢትዮጵያ ጸጥታ አባል መሆናቸውን ደርሰንበታል ብለዋል። ኮሚሽነሩም ጨምረው 2 ሰዎችንና 2 የጦር መሳሪያዎችንም ወስደዋል ሲሉ የሁኔታውን ዝርዝር አስረድተዋል። የኬንያ መንግስት ለጉዳዩ በይፋ የተናገረ ነገር ባይኖርም ኮሚሽነር ካንጊ ግን ጉዳዩን በዲፕሎማሲያዊ መንገድ የምንሄድበት ይሆናል ብለዋል። የኢትዮጵያ የጸጥታ ኃይሎች በዚህ ባሳለፍነው ዓመት መጨረሻ ወደ ኬንያ ድንበር ጥሶ በመግባት 3 የኬንያ ፖሊሶችን መግደላቸውንም የኬንያው ዴሊ ኔሽን ጋዜጣ ዘግቧል። የጸጥታ ኃይሎቹ የኬንያ ድንበር ላይ ወሰዱ ስለተባለው እርምጃም ሆነ ጥገኝነት ጥያቄ ኦሮሞ ስደተኞችን ከኬንያ መንግስት ለመቀበሉ የኢትዮጵያ መንግስት እስካሁን የሰጠው አስተያየት የለም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የአዲስ አበባና የፍንፍኔ ዙሪያ የኦሮሚያ ልዩ ዞን ተብሎ የተጀመረውን የልማት ማስተር ፕላን እቅድ በመቃወም ዛሬም በኦሮሚያ ልዩ ልዩ አካባቢዎች የተቃውሞ ሰልፎች ተካሂደዋል። አንዱ በአዳማ ዩኒቨርሲቲ ምስራቅ ሐረርጌ የተካሄደው ሰልፍ ነው። እንደ ሰሞኑ ሁሉ አድማ በታኝና የመከላከያ ኃይሎች ሰልፈኞቹ ላይ ጥቃት ማድረሳቸው ተነግሯል። በሌላ በኩል ባለፈው ሳምንት በዲላ ዩኒቨርሲቲ በደረሰ የቦምብ ፍንዳታና ግድያ ጋር ተያይዞ ተማሪዎች ግቢውን ለቀው እንዲወጡ መደረጋቸው ተገልጧል። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ነሞ ዳንዲ ያጠናቀረውን ትዝታ በላቸው ታቀርባለች።
ዛሬ ማለዳ በአዳማ ዩኒቨርሲቲ ተማሪዎች የፍንፍኔ ዙሪያ የልማት ዞን የተቀናጀ ማስተር ፕላን የተባለውን መቃወማቸውን ከስፍራው ያነጋገረን ተማሪ ገልጾልናል።
ዛሬ በዩኒቨርሲቲ አዳማ ውስጥ በጣም ትልቅ ረብሻ ነበር። እሱም ደግሞ ፖሊሶች በማይታወቅ ሁኔታ ዩኒቨርሲቲውን ሰብሮ ገብቶ ተማሪዎች ያባሩ ነበረ። እንዲሁም ጥይት በመተኮስና አስለቃሽ ቦምብ በመወርወር ተማሪዎችን ሲበትኑ ነበር። ዩኒቨርሲቲ ቫይስ ፕሬዚዳንት ዶክተር ለሚጉት የሚባለው ይሄን ነገር ሁለተኛ ደግማችሁ ሰላማዊ ሰልፍ ከወጣችሁ ትሞታላችሁ፣ ትገደላላችሁ፣ ገና መች በቃና እያሉ እየዛቱብን ያለበት ሰዓት ላይ ነን ያለ ነው።
በአሁኑ ሰዓት በዩኒቨርሲቲው የሚገኙ የጸጥታ ኃይሎች የኦሮሞ ተማሪዎችን ከሌሎች ተማሪዎች እየለዩ ወደ ቅጥር ግቢው እንደሚመልሱ የገለጸልን ስሙ እንዳይጠቀስ የጠየቀ ተማሪ ጥቃት እንዳይደርስብን ከፍተኛ ስጋት ውስጥ ነን ብሏል። ዩኒቨርሲቲው የጦር ሰፈር እንጂ የትምህርት ተቋም እንደማይመስል ጠቅሶ በቁጥጥር ስር ስለዋሉ ተማሪዎችም ዘርዝሯል።
ብዙ ተማሪዎች ታስሯሉ። አሁን እኔ የማውቃቸው እነ ታምራት ለገሴ ከኤሌክትሪካል ኢንጂነሪንግ፣ ፍርኔሳ ወጋሪ ኤሌክትሪካል ኢንጂነሪንግ ኦዲያድ የሚባል ልጅ፣ ተረፌ ብዙኔ ከኬሚካል ኢንጂነሪንግ፣ መስፍን ቢጂጋ ከኤሌክትሪካል ኢንጂነሪንግ የተባሉትን ግማሾቹን ተማሪዎች የማውቃቸውን ብቻ ነው እየነገርኩ ያለው። ቢያንስ ከ150 በላይ ተማሪዎች በእስር ቤት ላይ ናቸው አሁን የሚገኙ።
ይህ በእንዲህ እንዳለ በምስራቅ ሐረርጌ የቆቦ ከተማ ነዋሪዎች ዛሬ ከጠዋቱ 3 ሰዓት ጀምሮ እስከ 5 ሰዓት ተኩል ሰላማዊ ሰልፍ ማካሄዳቸው ተገልጿል። ሰልፈኞቹ ከአካባቢው ገጠሮች በሶስት አቅጣጫዎች ወደ ከተማዋ እንደገቡ ስማቸው እንዳይገለጥ የጠየቁ የሰልፉ ተካፋይ ገልጸውልናል። የኦሮሚያ ፖሊስ ሰልፉን እንዲያቆሙ ቢያዝም ህዝቡ ባለማቆሙ ሌላ ተጨማሪ ኃይል ወደ ከተማዋ መግባቱን እኚሁ የአይን እማኝ አስረድተዋል።
ኦሮሚያ ገጥቆን ትሮምቦዳ ሆም ነብያድ በለከኒውና ጋዚ ጀምቲን ነቀኒ
ሰልፉ ትንሽ እንደቆየ አጋዚ የሚባለውን ኃይል ጨምረው በመምጣት ተኩስ ከፈቱ። ሰልፉም ተበተነ። ነጋዴዎችና ሌላው ነዋሪም ከሶስት አቅጣጫ ወጥተው ስለነበር ብዙ ህዝብ ነበር። ህዝቡ በሩን ዘግቶ ነው የወጣው።
አቶ አህመድ ሙሜ የተባሉ የቆቦ ከተማ ነዋሪ በሰልፉ ላይ አናታቸውን በዱላ ተመተው መቁሰላቸው ተገልጿል። የመንግስት አጣቂዎች ጥይት ወደ ሰማይ እየተኮሱ ሰልፈኞቹን እንደበተኑም ተጨማሪ የፌደራል ኃይል ወደ ከተማዋ እየገባና የከተማዋ ፖሊሶች ደግሞ ከቤት ቤት በመዘዋወር የሰልፉን ተካፋዮች እያደኑ መሆናቸውን ነዋሪዎቹ ገልጸውልናል። የቆቦ ከተማ ሱቆችና ምግብ ቤቶች ዝግ ናቸው። ከተማዋም ከሚዘዋወሩባት የጸጥታ ኃይሎች በስተቀር ጭር ብላለች ተብሏል። ይህ በእንዲህ እንዳለ ዛሬ የዲላ ዩኒቨርሲቲ ተማሪዎች በብዛት የትምህርት ቤት ቅጥር ግቢውን ለቀው እየወጡ መሆናቸው ታውቋል። የአፋን ኦሮሞ ቋንቋ ባልደረባችን በስልክ ያነጋገረው የዩኒቨርሲቲው ተማሪ ባለፈው ሳምንት በቦምብ ፍንዳታ የሁለት ተማሪዎች ሕይወት ካለፈ ወዲህ የተማሪዎች መኝታ ክፍሎች ተቃጥለዋል ብሏል። ሌሎች ሁለት ተማሪዎች ደግሞ ተገለው አስከሬናቸው መታጠቢያ ቤት ውስጥ እንደተገኘና ሌላ አንድ ተማሪ አስከሬኑ በዩኒቨርሲቲው አቅራቢያ በሚገኝ ደን ውስጥ እንደተገኘም ጨምሮ ገልጿል።
ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፍላችሁን የሰኞ ምሽት መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን አድማጮች በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙናላችሁ። እንዲሁም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ ያሰማናል።
የዩናይትድ ስቴትስ መንግስት ደቡብ ኢትዮጵያ ውስጥ የነበረውን ሰው አልባ አውሮፕላን ጣቢያ መዝጋቷን አስታወቀች። ሰው አልባ አውሮፕላን ጣቢያው ከዩናይትድ ስቴትስ በክልሉ ካላት ጸረ ሽብርተኛ ጥረቶች አንዱ እንደነበር ይታወቃል። አዲስ አበባ የሚገኘው ዩናይትድ ስቴትስ ኤምባሲ ዛሬ ሰኞ ለቪኦኤ የአፍሪካ ቀንድ አገልግሎት ባደረሰው መልእክት የዩናይትድ ስቴትስ ወታደራዊ ጦር አባላት ከእንግዲህ አርባ ምንጭ አይኖሩም ብሏል። በኤምባሲው የፕሬስ መመሪያ ኃላፊዋ ካትሪን ዲዮ በኢሜይል ባደረሱን ቃል በአሁኑ ሰዓት የእኛ አርባ ምንጭ መገኘት አስፈላጊ እንዳልሆነ ዩናይትድ ስቴትስና ኢትዮጵያ የጋራ መግባባት ላይ ደርሰዋል ብለዋል። የሀገሪቱን ችግሮች ለመፍታት የአፍሪካ ህብረት ከፕሬዚዳንት ኦማር አልባሽር መንግስት ጋር ኢትዮጵያ ውስጥ የጠራውን ብሔራዊ ድርድር ፓርቲያቸው እንደሚያከብር አንድ የተቃዋሚ መሪ ተናገሩ። የቀድሞ የተቃዋሚ መሪና የኡማ ፓርቲ ምክትል ፕሬዚዳንት የሳዲቅ አልማህዲ ሴት ልጅ ማርያም አልማህዲ በአሁኑ ወቅት ሱዳን ውስጥ እየተካሄደ ያለው ድርድር ለሁሉም አመቺ አይደለም ሲሉ በመተቸት ይቃወማሉ። ራሱን እስላማዊ መንግስት ነኝ የሚለው ቡድን አጥፍቶ ጠፊዎች ሰሜናዊ ሊቢያ ውስጥ በሚገኝ አንድ የነዳጅ ማውጫ ተቋም ላይ ዛሬ ሰኞ ጥቃት ማድረሳቸው ተገለጠ። ሆኖም አጥቂዎቹ በቶሎ ተባረዋል ብለዋል የጦር ኃይል ባለስልጣናት። ጥቃቱ ያነጣጠረው ነዳጅ ወደ ውጭ ሀገር በሚልከው የአልሲድራ ተቋም ላይ እንደነበረም ታውቋል። የብሪታንያ ውጭ ጉዳይ ሚኒስቴር ከአይሲስ የተሰራጨ ነው ተብሎ የታመነን አንድ ቪዲዮ እየመረመረ ነው። ቪዲዮ የሚመረመረው እስላማዊ መንግስት ነኝ ባዩ ነውጠኛ ቡድን ሶሪያ ውስጥ ተቀምጠው ለእንግሊዝ የሚሰልሉ 5 ጆሮ ጠቢዎችን ገድያለሁ ብሎ ይፋ ያደረገው ነው ስለተባለ ነው። ይህ የ10 ደቂቃ ቪዲዮ የተባሉት ሰላዮች በእርግጥም እንደሰለሉና የተለያዩ ፎቶግራፎችም እንዳነሱ አምነዋል ተብሎ እዛው ቪዲዮ ላይ ተገልጧል። በመጨረሻም ፓስፖርት የማያስፈልገው የአውሮፓው ሻንጌ ቀጠና አደጋ ላይ መሆኑን ጀርመን ተናገረች። ጀርመን ይህን የገለጠችው ፍልሰተኞችን ለመቆጣጠር በሚል ስዊድንና ዴንማርክ አዲስ የድንበር መቆጣጠሪያ ሕግ በማውጣታቸው እንደሆነም ታውቋል። አርዕስተ ዜናው ይኸው ነው።
አመሰግናለሁ አዲሱ። አሁን ልክ ከምሽቱ 3:30 ነው አዲስ አበባ ላይ፣ ሰኞ ታህሳስ 25 2008 ዓ.ም። በዋሽንግተን ዲሲ እና አካባቢዋ ደግሞ ሰኞ ታህሳስ 25 ከቀኑ 7:30 ነው። ወደ ሁለተኛው የዝግጅታችን ክፍል እናዘግማለን። አሁን ስፖርት ነው ተከታዩ ዝግጅት። አዘጋጅና አቅራቢ ሰሎሞን ክፍሌ።
እንደምን አመሻችሁልኛል የተከበራችሁ አድማጮች። በትላንቱ የሺያንሜን ቻይና ዓለም አቀፍ የማራቶን ሩጫ ውድድር የሴቶቹን ኢትዮጵያዊቷ ወርቅነሽ ደሳ፣ የወንዶቹን ኬንያዊ ቪንሰንት ኪፕሩቶ አሸንፈዋል። በአዲስ አበባም 33ኛው ዓመታዊ የአገር አቋራጭ ሩጫ ውድድር ተካሂዷል። በእግር ኳሱ ስፖርት ዜና የአገር ውስጥና የአውሮፓ ፕሪምየር ሊግ ውድድሮችን ውጤት ይዘናል። አብራችሁን ቆዩ። ትላንት በሺያንሜን ቻይና የተካሄደውን ዓለም አቀፍ የማራቶን ሩጫ ውድድር ዜና ላስቀድም። እንዳልኩት የሴቶቹን ወርቅነሽ ደሳ፣ የወንዶቹን ኬንያዊው ቪንሰንት ኪፕሩቶ ነው ያሸነፉት። የ28 ዓመቱ ኬንያዊ በ2011 የዓለም ሻምፒዮና የብር ሜዳሊያ ተሸልሟል። በ2:10:18 በአንደኝነት የገባውም የመጨረሻውን 10 ኪሎ ሜትር ከአምስቱ ብርቱ ተቀናቃኞቹ ጋር እልህ አስጨራሽ ፉክክር አካሂዶ ነው። ኪፕሩቶን ወጥረው ይዘው የቆዩትም ፈይሳ በቀለ፣ ሹራ ኪታታ፣ አብደላ ጎዳና፣ ዓለሙ ገመቹና ገብሬ መኳንት ሁሉም ከኢትዮጵያ ናቸው። 36ኛው ኪሎ ሜትር ላይ መኳንት፣ 38ኛው ሲደርሱ ጎዳና፣ ወደ ኋላ ቀሩ 39ኛው ላይ በቀለ ደከመው። ኪታታና ኪፕሩቶ ብቻቸውን መምራት ያዙ። ከዚያ በኋላ 200 ሜትር እስኪቀራቸው መሪነቱን ተፈራረቁበት። በመጨረሻው ግን ኬንያዊው ቪንሰንት ኪፕሩቶ በጠንካራ አጨራረስ በአንደኝነት ቀድሞ ገባ። የ19 ዓመቱ ወጣት ኢትዮጵያዊ ሹራ ኪታታ በ2:10:20 ሁለተኛ ሆነ። ሹራ ኪታታ ከሁለት ወራት በፊት እዚያው ቻይና ውስጥ በሻንካይ ማራቶን የግሉን ፈጣን ጊዜ 2:08:53 በማስመዝገብ በሦስተኛነት መጨረሱ አይዘነጋም። በ2012 የአምስተርዳም ማራቶን የራሱን ፈጣን ጊዜ 2:06:26 አስመዝግቦ በአራተኝነት የገባው ፈይሳ በቀለ ትላንት ሦስተኛ ወጥቷል። ኪፕሩቶ ከዚህ ቀደም በ15 ማራቶኖች የተሳተፈ ሲሆን በአንደኝነት ሲጨርስ የትላንቱ ለአራተኛ ጊዜ ነው። በ2009 ፓሪስ፣ በ2013 ኦትሱና ፍራንክፈርት ማሸነፉ አይዘነጋም። ወደ ሴቶቹ ውድድር ስናልፍ የ23 ዓመቷ ወርቅነሽ ደሳ ትላንት በአንደኝነት የጨረሰችው ከራሷ ፈጣን ጊዜ ላይ 7 ደቂቃዎችን ግድም ላጭታ ነው። ባለፈው ዓመት በማራኬሽ ማራቶን ጊዜዋ 2:30:06 እንደነበር ሲታወስ ትላንት 2:24:04 ገብታለች። ወርቅነሽ ተጀምሮ እስኪያልቅ ከመሪዎቹ ሯጮች ጋር የቆየች ሲሆን በመጨረሻዎቹ ጥቂት 100 ሜትሮች አካባቢ የመረበሽ ምልክት ታይቶባት እንደነበር ተዘግቧል። ሲጀመር ከሚገባው ፍጥነት በላይ በኃይል ስለገፋሁትና ውድድሩ ደግሞ አቀበትና ቁልቁለት የሚበዛው በመሆኑ እንዲሁም ወቅቱ ነፋሻማ ስለነበር ሁለተኛውን አጋማሽ አዝጋሚ አድርጎታል ስትል ወርቅነሽ ደሳ አስረድታለች። ማርታ ለማ ሌላይቱ የኢትዮጵያ አትሌት ሁለተኛ፣ አሁንም ሌላይቱ ኢትዮጵያዊት ፋንቱ ኢቴቻ በሦስተኝነት አጠናቃ ፖዲየሙን የኢትዮጵያ ብቻ አድርገውታል። በዘንድሮው የሺያንሜን ቻይና ማራቶን ከ27,000 በላይ ሯጮች መሳተፋቸው ተዘግቧል። ወደ አዲስ አበባ ስናመራ 33ኛው ዓመታዊ የአገር አቋራጭ ሩጫ ውድድር መካሄዱን እናገኛለን። ገዛኸኝ ጽዮን መስቀል ተከታትሏል። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። 33ኛ የፔፕሲ አዲስ አበባ የጃንሜዳ ሀገር አቋራጭ ሩጫ ውድድር በጠንካራ ፉክክር ታጅቦ ትናንትናና ከትናንት በስቲያ ተካሂዶ ተጠናቋል። ቅዳሜ ረፋዱ ላይ የተደረገው በትምህርት ቤቶችና በክፍለ ከተሞች መካከል ሲሆን፣ ትናንት ደግሞ በአንደኛ ዲቪዚዮን በክለቦችና የግል እንዲሁም በቬተረንስ ማለትም የእድሜ ባለጸጎች ያካተተ ነበር። በስድስት የውድድር አይነቶች ማለትም በወጣት ሴቶችና ወንዶች 6-8 ኪሎ ሜትር እንዲሁም አዋቂ ሴቶች 8ና አዋቂ ወንዶች ደግሞ 12 ኪሎ ሜትር ነው። በጾታ 745 ወንዶች፣ 427 ሴቶች፣ በአጠቃላይ 1172 ተፎካካሪ አትሌቶች ተካፋይ መሆናቸውን ከቴክኒክ ክፍል ኃላፊ አቶ አንዱ አለም ያየራዱ ለመረጃች ያለው። ከጊዜ አንጻር እጅግ አስጨራሽ ፉክክር የታየባቸውን የተወሰኑትን ለመግለጽ ያህል በአዋቂ ወንዶች 12 ኪሎ ሜትር አትሌት ኤልያስ ክብረት ከፌዴራል ማረሚያ ቤቶች ተከታዮቹን በ70 ሜትር ወደኋላ አስቀርቶ ቀድሞ ሲገባ፣ ወጣት ወንዶች 8 ኪሎ ሜትር ያሸነፈው አትሌት አበራ ዮሴፍ የኤሌክትሪክ ክለብ አባል ነው። በወጣቶቹ የመጨረሻውን ዙር ትከሻ ለትከሻ ሲተፋከሩ ከቆዩ በኋላ የመጨረሻ 200 ሜትር ተቀድሞ ሁለተኛ የወጣው አትሌት ተሾመ ሹኖ የኢትዮጵያ ንግድ ባንክ ተወዳዳሪ ነው። አትሌት ተሾመ ባሳየው ፉክክር የተመልካቹን አድናቆት አግኝቷል። ውድድሩን ምን ያህል ጠንካራ እንደነበር ስለ ወደፊት እቅዱም አትሌት ተሾመን በአጭሩ እንዲገልጽ አነጋግሬዋለሁ።
አሁን ያው የዛሬ ውድድር በጣም በጣም ጥሩ ነው፣ በጣም ከባድ ነው። እግዚአብሔር ያለ ተሳክተኛ ስልጣን ደረጃ ያወጣት ለወደፊት ያው ሰርኬ እንግዲህ ሀገሬ ለማስቀባት ነው ፈልገው።
በ8 ኪሎ ሜትር አዋቂ ሴቶች ሊጠናቀቅ 400 ሜትር ላይ ማን እንደሚያሸንፍም ለመገመት አስቸግሮ ነበር። ሆኖም የመከላከያዎቹ አትሌት ብርጓል መሰለና ገነት ያለው አጨራረሳቸውን አሳምረው ተፈትልከው አንደኛና ሁለተኛ በመውጣት ጨርሰውታል። ረጅም ጊዜ የወሊድ እረፍት በኋላ ወደ ውድድር የተመለሰችው የፌዴራል ፖሊሷ አትሌት መስታወት ቱፋ በጉንድ ብቃት አራተኛ ሆና ጨርሳለች። ይህ የ8 ኪሎ ሜትር ውድድር ከሁለት ሳምንት በኋላ በሚደረገው የዱባይ ማራቶን የፍጥነት ማሟሟቂያ ይሆናል ብላም አስተያየቷን ሰጥታለች።
ዛሬ ውድድሩ በጣም ደስ የሚል ነው። ጠንከራ ላይ ውድድሩ ነው። በጣም ደስ ይላል። ውድድሩ ቆንጆ ነው። ያው እንግዲህ እኔ ድሮ ነበረ ስንሮጥ የነበረው ዋንካን ደግሞ ፊልዴን ቀይሮ ወደ ማራቶን ደግሞ ወዳደር ላይ ነው የሚገኘው።
የመስታወት ታናሽ እህት ትዕግስት ትካት ትባላለች። ባለፈው ዓመት በለንደን ማራቶን በማሸነፍም ትታወቃለች። ዘንድሮም ቢሆን ዳምናውን ድሏን ለማስጠበቅ መዘጋጀቷን ትዕግስት አክላ ነግራኛለች።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። ወደ እግር ኳስ ስፖርት ዜና እናልፋለን። የኢትዮጵያ ፕሪምየር ሊግ 7ኛ ሳምንት ጨዋታዎች ባሳለፍነው ሳምንት ተካሂደዋል። በአዲስ አበባና ክልል ከተሞች 7 ግጥሚያዎች መከናወናቸውን ገዛኸኝ ጽዮን መስቀል ገልጿል። ፕሪምየር ሊጉ ለሚቀጥሉት 40 ቀናትም ተቋርጦ እንደሚቆይ ታውቋል። ለምን ይቋረጣል? አሁንም ገዛኸኝ ጽዮን መስቀል ከአዲስ አበባ።
በፕሪምየር ሊጉ መቋረጥ ምክንያቱ ከ12 ቀናት በኋላ ሩዋንዳ በሚታዘጋጀው 4ኛው የአፍሪካ ሀገራት ቻን ዋንጫ ላይ ለመሳተፍ የኢትዮጵያ ብሔራዊ እግር ኳስ ቡድን በልምምድ ዝግጅት ላይ በመሆኑ ነው። ካለፈው ሐሙስ 7ኛ ሳምንት የኢትዮጵያ ፕሪምየር ሊግ ውጤቶች መካከል አዳማ ከነማ ከሜዳ ውጭ ሐዋሳ ከነማን 2-1 በመርታት የደረጃ ሰንጠረዥን በ19 ነጥብ አጠናክሮ ቀጥሎበታል። አዲስ አበባ ላይ ደደቢትን 2-0 ያሸነፈው ቅዱስ ጊዮርጊስ በ16 ነጥብ በሁለተኝነት ሲከተል ሲዳማ ቡና በ12 ነጥብ ሶስተኛ ነው። ከሜዳቸው ውጭ የተጫወቱት 4 የአዲስ አበባ እግር ኳስ ክለቦች ማለትም መከላከያ፣ ኢትዮጵያ ንግድ ባንክ፣ ኤሌክትሪክ እና ኢትዮጵያ ቡና ሁሉም ተሸንፈው የደረጃ መንሸራተት አጋጥሟቸዋል። ክለቦቹ በዚህ ሁኔታ ቆይተው 8ኛ ሳምንት ጨዋታቸውን የካቲት 5 2008 ዓ.ም ይጀምራሉ።
አመሰግናለሁ በድጋሚ ገዛኸኝ። ወደ አውሮፓ ሄደን በአጭሩ በሳምንቱ ማብቂያ የተካሄዱ የሊጉን ውድድሮች አይተን እናበቃለን። አርሰናል፣ ማንቸስተር ሲቲ እና ማንቸስተር ዩናይትድ ድል ሲቀናቸው፣ ሊቨርፑል በዌስትሃም 2-0 ተሸንፏል። በዚህኛው ሳምንት ኒውካስል ዩናይትድን 1-0 ያሸነፈው አርሰናል ፕሪምየር ሊጉን በ42 ነጥብ መርቷል። አርሰናል ይህን ጨዋታ በቀላሉ አልተወጣም፣ በኒውካስል ክፉኛ ተፈትኗል። ማንቸስተር ሲቲ በራሱ ላይ ባስቆጠራት ጎል ጨዋታው ሊጠናቀቅ 9 ደቂቃ እስከቀረው ድረስ አንድ ለባዶ እየተመራ ነበር። ሆኖም በ82ኛውና በ88ኛው ደቂቃ ባገኛቸው ሁለት ተከታታይ ግቦች ድል ቀንቶት ወጥቷል። ማንቸስተር ዩናይትድ ስዋንሲ ሲቲን 2-1፣ ዌስትሃም ዩናይትድ ሊቨርፑልን 2-2 አሸንፏል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡን አርሰናል በ42 ሲመራ፣ ሌስተር ሲቲ በ42ኛ፣ ማንቸስተር ሲቲ በ39 ሦስተኛ ናቸው። በዚሁ ላብቃ። አድማጮች፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ሰሎሞንና ገዛኸኝን ለስፖርት ዘገባው እናመሰግናለን። ተከታዩ ዝግጅት አፍሪካ ነክ ርዕሶች ነው።
ካራቱሪ ግሎባል የሚባል የህንድ ኩባንያ በጋምቤላ አካባቢ እርሻ መሬት እንዲያለማ ከኢትዮጵያ መንግሥት ጋር ገብቶ የነበረው ስምምነት ባለመሳካቱ ኮንትራቱ መሰረዙ ታውቋል። ኮንትራቱ የተሰረዘው 100 ሺህ ሄክታር መሬት በዓመት 2 ሚሊዮን ብር ክፍያ ሂሳብ ተከራይቶ የተጠበቀውን ተግባር ባለመፈጸሙ እንደሆነ ባለፈው ሐሙስ ከኢትዮጵያ የግብርና ሚኒስቴር ተሰምቷል። ስለ ጉዳዩ እንዲያብራሩ በመቀሌ ዩኒቨርሲቲ የታሪክና የባህል ጥናቶች ክፍል ረዳት ፕሮፌሰርና የአፍሪካ ጉዳዮች ምሁር የሆኑትን ዶክተር አየለ በከሬን ጋብዘናል። የጋበዘችን ያነጋገረችው የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍሳዬ ነች። ዶክተር አየለ ስለ ኮንትራቱ በማብራራት ይጀምራሉ።
ኮንትራቱ የዚህ ታላቅ ድርጅት ትልቅ እርሻ በኢትዮጵያ ሊያመጣ ይችላል። ኤክስፖርት በማድረግ ገቢ በማግኘት የፉድ ሴኩሪቲን ሊያስወግድ ይችላል ተብሎ ትልቅ ግምት የተሰጠው ኩባንያ የመጀመሪያውና አይኮኒክ የሚባለው ወይም ደግሞ በጣም ተምሳሌት የሚባለው ኩባንያ ኮንትራቱ ካንስል ሆኗል።
ምክንያቱ ምንድን ነው አሉ? የተሰረዘበት ምክንያት
እንግዲህ ያው እንደምናውቀው ከዚህ በፊትም እንደተወያየንበት በመጀመሪያ ደረጃ 300,000 ሄክታር መሬት ነበረ የተሰጠው። የኢትዮጵያ መንግስት ግን ይሄ 300,000 ብዙ ነው ብሎ ወደ 100,000 ቀንሶት ነበረ። ይሄ እንግዲህ በጋምቤላ ነው እና ያ 100,000 ሄክታር መሬት የተሰጠው ሩዝ፣ ስንዴ፣ ሹገርኬን ለማብቀል ተብሎ ነው።
ስኳር አገዳ
በተጨማሪ ከ100,000 ሄክታር ለእርሻ አገልግሎት የዋለው መሬት 1% ብቻ ነው። 1% 99% አልተነካም፣ ከስሯል ማለት ነው። ያ አመርታለሁ ያለውን አላማረተም። በተጨማሪ ደግሞ ይሄ ድርጅት አጭበርባሪ ድርጅት ሆኖ ተገኝቷል። ከዚህ በፊትም ተወያይተንበት ነበረ። ይሄ የወሰደው መሬት በጣም ጥቅጥቅ ያለ ደን ያለበት ውሃ የሚተኛበት ቦታ ነው። እንግዲህ ትራክተር ሲያስገባ፣ ማምረቻ መሳሪያ ሲያስገባ፣ ማረሻ መኪናዎች ሲያስገባ አለ ታክስ ነው ያስገባው። ይሄ ብቻ ሳይሆን እርሻውን ሊጀምር ብሎ ከንግድ ባንክ፣ ከዳሸን፣ ከዘመን ባንክ ገንዘብ ተበድሮ ነበረ። ብድሩን በመጨረሻ ሲያስፈራሩት በጣም አነስተኛ ለንግድ ባንክ መልሶ ነበረ። እና ዋናው ቁም ነገር ምንድን ነው? እሰራለሁ ብሎ ያሰበውን ሳይሰራ በ8 ዓመት ጊዜ ተሰጥቶት ሳይሰራ ስለቀረ ማስጠንቀቂያ ተሰጥቶት ነበር። በሁለተኛ ባንኮቹ እቃውን ለመሸጥ ዝግጅት ላይ ነበሩ እና አሁን በመጨረሻ ደግሞ ያው የሚጠበቅበትን ሊያሟላ ስላልቻለ ኩባንያው የያዘውን መሬት እንዲያጣ ተደርጓል ማለት ነው።
ይህን ኩባንያ ከእሱ ጋር ኮንትራት ሲደረግ መጀመሪያው ነው አቅሙን አያውቁም ነበር ማለት ነው? ጥናት አልተደረገም ነበር ማለት ነው ወይስ ምንድን ነው?
በጣም ጥሩ ጥያቄ ነው። ከዚህ በፊት እንደተወያየ ነው መንግስት ለግል የውጭ ባለሀብቶች ያልሙት ብሎ 3.3 ሚሊዮን ሄክታርስ መሬት ወስኖ ነበረ እና ይሄ መሬት ነው የተከፋፈለው። በጣም ትልቅ ድርሻ ከወሰዱት አንዱ ካርቱሪ ነው እና ልክ እንደ ጠየቅሽው አንደኛ መንግስት ትክክል በሆነ መንገድ ጥናት አላደረገም። በዛ አካባቢ ላይ የተሰማሩ ስኮላሮች አጥንተው ያቀረቡት ሪፖርት አለ። አንደኛ እነዚህን ባለሀብቶች ከዚህ በፊት ምን አይነት ተግባራት ላይ ተሰማርተዋል፣ ምን አይነት ስራ ላይ ተሰማርተዋል፣ ውጤታቸው ምንድን ነው? ሁለተኛ ደግሞ የእነዚህ ሰዎች ያን ያህል መሬት ሲይዙ ምን አይነት ተጽዕኖ ይኖረዋል አካባቢው ላይ ሶስተኛ ደግሞ የሚያረጉትን ስራ ሞኒተር የሚያረግ የሚከታተል ያ እንሰራለን ያሉትን እየሰሩ ነው ወይ የሚል በዚህ አይነት ክራይቴሪያ መንግስት ራሱን አላዘጋጀም ወይም ደግሞ ለክልሉ መንግስት ነግሮ ያ ነገር እንዲሰራ አላደረገም። በሌላ በኩል ደግሞ ካርቱሪን ስንወስድ ዝም ብሎ ከዚህ እስከዚህ በጣም 60 ኪሎ ሜትር ረጅም ትልቅ መሬት ነው ከዚህ እስከዚህ ውሰድ ሲባል ዝም ብሎ ግራብ አረገው ያንን መሬት ወሰደ እንጂ ያ መሬት አሁን ለምሳሌ ውሃ የሚተኛበት ነው። የባሮ ወንዝ ሲሞላ ወደዛ ነው የሚተኛው እና እስከ 7 ወር ውሃ ይተኛበታል። ይህንን ጥናት አላደረግም እና ሁለቱም ሳይዶች በአንድ በኩል የእኛ መንግስት በሌላ በኩል ደግሞ ይሄ ኩባንያ ጥናት ሳያረጉ ነው የወሰዱት እና ይሄ ኩባንያው በነገራችን ላይ ግሎባል ኩባንያ ነው።
በዓለም አቀፍ ደረጃ የሚሰራ
ዓለም አቀፍ የሆነ ኩባንያ ነው። እኛ ጋር ብቻ ሳይሆን ኬንያም እንደውም በጣም በዓለም አንደኛ ጽጌረዳ አምራች ኩባንያ ነው። ከኬንያ ጽጌረዳ እያመረተ ሆላንድ የሚሸጥ ነው። እና አሁን በነገራችን ላይ ይሄ ዓለም አቀፍ ኩባንያውም ከስሯል። የእሱ ስቶክ በቦምቤ $38 ይሸጥ የነበረው በአንድ ስቶክ $38 ይሸጥ የነበረው ወደ 1 ብር ወርዶ ኩባንያውም በጠቅላላ ሳይዘጋ አይቀርም ነው የሚባለው። ያን ያህል መሬት ለዚህ ለኩባንያ በሚገባ ጥናት ሳይደረግ መስጠቱ፣ ሁለተኛ ደግሞ ትልልቅ ኩባንያዎች የኢትዮጵያን ፉድ ሴኩሪቲ
የምግብ ዋስትና
ያሟላሉ በሚል መንፈስ ነው እንግዲህ ይሄ ትልልቅ መሬት ይሰጡ። ያ 3.3 ሚሊዮን መሬት ለእነዚህ የውጭ ባለሀብቶች ሲሰጥ አላማው ምን ነበረ? እስከ $7 ቢሊዮን ገቢ ይገኛል ተብሎ ነው ከአግሪካልቸራል ኤክስፖርት ወይም ደግሞ የእርሻ ምርቶችን ወደ ውጭ በማውጣት። ግን አሰራራቸውን በምናይበት ጊዜ ያ እንኳን ያንን ልናገኝ ይቅርና 1/3ኛውንም እንኳን ልናገኝ አልቻልንም። በዚህ ላይ ደግሞ አሁን ባየነው በኤልኒኞ ምክንያት የደረሰው በጣም ሰፊ ከ50 ዓመት በፊት ያልታየ ድርቅ ሲመጣ ይሄ ሶሉሽን ይሆናል ተብሎ ታስቦ መፍትሄ ይሆናል ተብሎ ታስቦ ነበረ፣ አልተሳካም ማለት ነው። እና እንደኔ ግምት ምንድን ነው በአስቸኳይ መንግስት ይህንን በሚመለከት ያለውን ፖሊሲ መቀየር ያለበት ይመስለኛል። እና ለምሳሌ ቅድም እንደነገርኩሽ ካሮቱሪ 100,000 ሄክታር ሲሰጠው እያንዳንዷን ሄክታር የተከራየው $1 ነው፣ $1 ፐር ሄክታር። በዚህ ላይ ቅድም እንደነገርኩሽ ከባንኮች ብድር ተሰጥቶታል። እንዴ ከባንኮች ብድር መሰጠት የሚቻል ከሆነ የሚፈልጉትን መሳሪያ ማምጣት የሚችሉ ከሆነ ለምን ካለማያ ከመቀሌ ከተለያዩ ዩኒቨርሲቲዎች በእርሻ ሙያ የሰለጠኑ ሰዎች እዛ ቦታ ሄደው ይሄንን ስራ እንዲሰሩ አይደረግም? ምክንያቱም ዞሮ ዞሮ እነዚህ የውጭ ኩባንያዎች አንደኛ የሚያመርቱትን፣ ሁለተኛ ያ ምርት በፈለጉት የውጭ ገበያ ሊሸጡ ይችላሉ ይላል። የአገር ውስጥ ገበያ ውስጥ አይገባም ያ የሚያመርቱት ነገር እና ለሀገራችን አይረዳም ማለት ነው፣ ያው ገንዘብ ይገኝበታል እንጂ። እና በዛ ጊዜ ውስጥ ይሄ ነገር ሊሟላ ካልቻለ ያንን ፖሊሲ ሪቫይዝ አድርጎ የራሳችንን ሰዎች ኢትዮጵያውያን በእርሻ ሙያ የሰለጠኑትን ወደዚህ ሙያ እንዲገቡ ወደዚህ እርሻ እንዲገቡ የማድረግ ፖሊሲ መውጣት አለበት ብዬ አስባለሁ።
እንግዲህ ወረት ካፒታልም ያስፈልጋል። ያ ቅድም እንደገለጹት በዓለም አቀፍ ደረጃ ሀብታም ኩባንያ ተደርጎ ይታይ የነበረ ነው። ይጠቅማል ተብሎ ነበር የተጋበዘው ማለት ነው። አሁን የሚሏቸው ግን ከሙያቸው በስተቀር ያን ያክል ገንዘብ ይኖራቸዋል ተብሎ እዛ ሊያመርቱ እና ወይም ደግሞ እዛ ሊሰሩ ይችላሉ?
አድማጮች፣ ከካሩቱሪ ኩባንያ ጋር የተደረገው የመሬት ኪራይ ውል መሰረዝን በሚመለከት የአካሄድነው ቃለ መጠይቅ ማለት ነው ተከታይ ክፍል አለው። በመጪው ሰኞ ይቀርባል። ወደ ተከታዩ ዝግጅት እናልፋለን። ጤና ነው ሰለሞን አባት የሚያቀርበው።
ኢቦላ በ2015 ዓ ም ባለፈው የአውሮፓ ዓመት ማለት ነው ከ3000 በላይ ሰው ሕይወት ቀጥፎ ጠፍቷል። ባለፈው ግንቦት ላይቤሪያ ከኢቦላ ነፃ ወጣች የተባለ ጊዜ ሞንሮቪያ በሐሴት ፈንድቃ ነበር። ዓለምም እንዲሁ አብሯት ፈነደቀ። ይሁን እንጂ ኢቦላ የጥፋት ሰይፉን እንደገና መዞ ሊመለስ ብዙ ሳምንታት አልፈጁበትም። ተመለሰናም ደግሞ ተጨማሪ ሕይወት በላ፣ እንደገናም ጠፋ። አሁን ኢቦላ ተሸንፏል እየተባለ ነው። ባለፈው ህዳር ሲየራ ሊዮን ከኢቦላ ነጻ ነች ተብሎ ተነግሮ ነበር። ከዚያም ለሁለት ዓመታት ሲገዳደራት ከቆየው ከዚህ መደዳ ገዳይ ወረርሽኝ ጋር ውጊያዋን ማብቃቷን ጊኒ አወጀች። የዓለም የጤና ድርጅትም እነሆ ዛሬ ጊኒ ከኢቦላ ነጻ ነች ሲል በይፋ ተናግሮላታል።
For the first time in 2 years, we can say that all three countries.
በሶስቱም ሀገሮች ውስጥ ወረርሽኙ ይተላለፍባቸው የነበሩ ሰንሰለቶች መቋረጣቸውን ወይም መተላለፉ መቆሙን ከሁለት ዓመታት በኋላ ለመጀመሪያ ጊዜ መናገር እንችላለን።
ዶክተር ብሩስ አይልዋርድ የዓለም የጤና ድርጅት የኢቦላ ጉዳዮች ልዩ ተጠሪ ናቸው። ይህንን ያሉት አንድ ጊኒያዊ ሕፃን በታህሳስ 2006 ዓመተ ምህረት በኢትዮጵያ አቆጣጠር ከጊኒ ጫካዎች በአንዱ በኢቦላ ቫይረስ ተያዘ። ከዚያን ጊዜ አንስቶ በተከታተሉት ሁለት ዓመታት ውስጥ ኢቦላ 11,000 ሰው ገድሏል። ከ28,000 በላይ ሰው በብርቱ ታሟል። ከዓለም የጤና ድርጅት የወጣ መረጃ እንደሚለው ኢቦላ ጠፍቷል? ተሸንፏል? የዩናይትድ ስቴትሱ ብሔራዊ የጤና ኢንስቲትዩት ኤክስፐርት አንቶኒ ፋውቺ እና ሌሎችም የሐሳባቸው ተጋሪዎች እንደገና ሊመጣ ይችላል ሲሉ ያስጠነቅቃሉ።
All of us in the public health sector believe that there will be other Ebola outbreaks and that's the
በህብረተሰብ ጤናው ዘርፍ ያለን ሁላችንም ኢቦላ ተመልሶ እንዲመጣ እናምናለን። መዘጋጀትና መጠበቅ የሚኖርብንም ለዚህ ነው።
ሁሉም ነገር ተደርጎም ከተጠናቀቀ በኋላ አሉ የአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ዳይሬክተር ታም ፍሪደን የዛሬ ዓመት ለቪኦኤ ሰጥተውት በነበረ መግለጫ። ከጊኒ ከላይቤሪያና ከሴራ ሊዮን ስንወጣ ሀገሮቹን ከጠንካራ የጤና ስርዓት ጋር መተው ነው ግባችን።
What we hope will happen coming out of this is that we not only stop this outbreak but we put into place the labs and
ከዚህ ሁሉ ችግር ውስጥ ስንወጣ ተስፋ የምናደርገው ወረርሽኙን ማስቆም ብቻ ሳይሆን ቀጥሎ ሊመጣ የሚችለውን ኢቦላ ወይም ሌላ ማንም የጤና ስጋት መጋፈጥ የሚችሉ ላቦራቶሪዎችን የጤና ባለሙያዎችንና የአጣዳፊ ምላሽ አቅም ማስቀመጥንም ነው።
እንዲህ አይነት ሌላ ወረርሽኝ ቢከሰት ዳግመኛ መቅሰፍት እንዳይሆን ሊያደርግ የሚችል ትጥቅ አሁን አለን ይላሉ ኤክስፐርቶቹ በመተማመን። ዛሬ ክትባት አለ ኢቦላን ሊያቆም የሚችል። ይህ አዲስ ክትባት ባለፈው ዓመት ውስጥ በሰው ላይ በተካሄዱ ሙከራዎች ፍቱንነቱን አስመስክሯል። እንግዲህ በእነዚህ ሶስት ሀገሮች ውስጥ ዛሬ ትልቁ የቤት ሥራ የህብረተሰብ ጤና መርሃ ግብሮችን እንደገና እንዲያንሰራሩና የተቀላጠፈ አገልግሎት መስጠት እንዲችሉ ማገዝ ነው። በተለይ የእናቶችና የሕፃናት ጤና ጥበቃ አገልግሎት ቁልፍና የቅድሚያ ትኩረት የሚያስፈልገው መስክ መሆኑን የዓለም የጤና ድርጅት አስገንዝቧል። የዓለም ባንክ ደግሞ አንዳች ጉልበት ጨብጦ የሦስቱን ሀገሮች ስነ ልቦና ለመጠገን ድምፁን አሰምቷል። ለድህረ ኢቦላ ምላሽና ምጣኔ ሀብቶቻቸውን መልሶ ለማቆም የሚረዳቸውን የ1.5 ቢሊዮን ዶላር ድጋፍ በአዲሱ ዓመት አሰባስቧል። ፔኒሲሊን የዛሬ 90 ዓመት ገደማ ከተገኘ ወዲህ ቁጥራቸው እጅግ የበዛ ጸረ ሰው ደዌዎችን ለማከም ጉዳይ እየዋለ ይገኛል። አሁን ግን አንዳንዶቹ ተሐዋስያንና ተውሳኮች እጅግ ብርቱ ለተባሉት ጸረ ተሐዋስያን መድኃኒቶች እንኳ አልበገር ማለታቸውን ሐኪሞች እየተናገሩ ነው። የእነዚህ ጸረ ተሐዋስያን መድኃኒቶች አጠቃቀም በሆስፒታሎችና በተገልጋዮች ዘንድ እስካልተቀየረ ድረስ የዛሬው ሕክምና ገጽታ ወትሮ ከምናውቀው በእጅጉ ሊቀየር እንደሚችል እያስፈራ ነው። ቁጥሩ እጅግ የበዛ ሰው ተራ በሚባሉ እስከ ዛሬ ለማከም ቀላል ሆኖ በቆዩ በሽታዎች ሊያልቅ እንደሚችል ወይም የዓለም ጤና ድርጅት ባለፈው የአውሮፓ ዓመት ውስጥ አስጠንቅቆ ነበር። ወደ ድህረ ጸረ ተሐዋስያን መድኃኒት ዘመን እየዘለቅን ነው ብሏል ደብሊው ኤች ኦ። ይህ ሁኔታ እጅግ አጣዳፊ መሆኑን የአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከላት ባልደረባ ዶክተር ማይክል ቤል አሳስበዋል።
In India alone, there's an estimated 58,000 infants who have died because of a single resistant infection.
ህንድ ውስጥ ብቻ ባለፈው አንድ ዓመት ውስጥ መድኃኒቶችን በለመደ አንድ አይነት በሽታ አምጪ ህዋስያ ምክንያት 58,000 ሕፃናት ሞተዋል።
በእነዚሁ መድኃኒቶችን በለመዱ ተሐዋስያን ምክንያት አሜሪካና አውሮፓ ውስጥም በአስሮች ሺዎች የሚቆጠር ሰው እያለቀ ነው። የችግሩ መንስኤ ደግሞ በከፊልም የኛው የራሳችን ስራ ነው።
For the longest time we've had a number of different antibiotics in the pipeline at any given
ለረጅም ጊዜ የተጠቀምንባቸው ጸረ ተህዋሲያን መድኃኒቶች አሉን። አንዱ አልሰራ ባለ ጊዜ ወዲያው ወደ ሌላው እንዞራለን። በአሁኑ ጊዜ ግን በተለዋጭነት ልንጠቀምበት የምንችል መድኃኒት የለንም።
እንዲህ አይነቱ የተህዋሲያን መድኃኒቶችን የመለማመድ ሁኔታ የሚፈጠረው አንድም መድኃኒቶቹን ያለገደብ በመውሰድ ላልተገባ ጉዳይ ሁሉ መድኃኒቶቹን በመጠቀም የታዘዙ መድኃኒቶችን ጨርሶ ባለመውሰድ በጽዳትና በግል ንጽህና ጉድለት ምክንያት በሚተላለፉ ተህዋሲያንና ተውሳኮች የተበከሉ ቁሳቁስን በመነካካት እንደሆነ ዶክተር ቤላ መልክተዋል። የህክምና ባለሙያዎች መድኃኒት ሲያዙ ከፍተኛ ጥንቃቄ እንዲያደርጉ ሲዲሲ አሳስቧል።
ለጤና ዝግጅት ሰለሞን እናመሰግናለን። ኢቦላ ተመልሶ እንደማይመጣ ተስፋ ያደረግን
ይቅር።
ወደሚቀጥለው ዝግጅት አድማጮች አስተያየት ነው። ኖ
መከላከያ ሰራዊት አስተያየት ለማቅረብ ነው የምፈልገው። መቼም መንግስት ይቀያየራል፣ ወታደር ግን አይቀየርም። ወደ ህዝቡ ነው የሚሄደው። ቢፈናቀልም ወደ ህዝቡ ነው፣ እዛ ስራው ላይም ቢሆን ወደ ህዝቡ ነው የሚኖረው፣ ከህዝቡ ጋር ነው የሚኖረው። ስለዚህ ለምንድን ነው የሀገሩን ህጻናቶችን እንዲሁ ጥይት እየተኮሰ ሲገሉ ትንሽ አይቀርታቸውም? የሀገራቸው ልጆች አሉም ልጆቻቸው አይደሉም? ነገ እነሱ ልጅ የላቸውም? የሚያድግ ልጅ የላቸውም? ደም ለምን እንትን ይላሉ? ደም እኮ ደም ነች፣ አትቀርም። ስለዚህ እኔ የኢትዮጵያ ሰራዊትንም ጠይቀው ከህዝብ ጋር ነው የሚኖረው፣ ከህዝብ ጋር ይወግል እንጂ ህዝብን እንደዚህ አድርጎ መግደል ህጻናትን አንደኛ ደረጃ ትምህርት ቤቶች የ10 ዓመት የ12 ዓመት ልጅ የሚገደሉበት በጣም ያሳዝናል። እኔ በመንግስት አላዝንም፣ በእነሱ ነው የማዝነው። ነገ እነሱም ልጆች ይኖራቸዋል።
ቪኦኤ በለው ነው ከካናዳ። ዲሰምበር 30 ሰማያዊ ፓርቲ ህዝባዊ መንግስት ይቋቋም ብሎ ያወጣውን መግለጫ ሰምቻለሁ። የቀዳማዊ ስላሴ መንግስት ለመገርሰስ የተነሳው የተማሪዎች ንቅናቄ ህዝባዊ መንግስት ይቋቋም መሬት ላራሽ ውሎ ነበር። እንደተፈለገው የነበረውን መንግስት ተገረሰሰ። የቀጠለው ግን አንድ ትውልድ የፈጀ የ17 ዓመት የእርስ በርስ ጦርነት ነበር። የኢትዮጵያ ህዝብ ያ በፍጹም እንዲደገም አይፈልግም። ጦርነት ሰልችቶታል። ስለዚህ ብሶት አለን የሚሉ ወገኖች ከመንግስት ጋር በሰላም ተወያይተው ችግሩን መፍታት አማራጭ የሌለው ብቸኛ መንገድ ነው። እዚህ ላይ የመንግስት ኃላፊነት እሳት ይዞ ሲመጥበት ሆደ ሰፊ ሆኖ ውሃ ይዞ መቅረብ ነው። እንደዚህ ከሆነ የሰማያዊ ፓርቲ አደገኛ ጥሪ ይከሻል፣ ሰላም ይሰፍናል።
ገረመው ከሲያትል ዋሽንግተን። እስክንድር ባቀረበው ሪፖርት ላይ ማለትም የመድረክን መግለጫ አስመልክቶ አቶ ኃይለማርያም ደሳለኝ የተናገሩትን ፍሬዝ ወይም የተወሰኑ ቃላቶችን ይመለከታል። ና አስተያየት ለምሳሌ ተቃዋሚዎቹ ህጋዊና ሰላማዊ ከሆነ መንገድ ሀሳባቸውን ጥያቄያቸውን ማቅረብ ይችላሉ የሚለውን የፌዝ ቃል ነው ምኮን ነው። ለምን ቢባል ይህንን ለ24 ዓመት ህዝቡም ማንም ዓለም የሚያውቀው ጉዳይ ነው። ሰላማዊ ሌላው ቀርቶ ሰላማዊ ሰልፍ እናደርግ ህዝቡን እናነጋግር ብለው ተቃዋሚዎች በሚነሱበት ጊዜ አንዳችን ጊዜ የተፈቀደላቸው እንኳን ጊዜ አናስታውስም። እንዲያውም በካድሬዎቹ እየተሳደፉ መታሰር፣ መገደል፣ መሰደድ ነው የተረፉት። ስለዚህ መንግስት ራሱ የጣሰውን የተፈቀጠውን ህገ መንግስት እንደምን አድርጎ ነው ሌላው የሚያከብረው? ሰው ዛሬ በጥይት እየተቆላ ችግሮቹ በጥይት የሚፈቱበት ሁኔታ ስለሚኖር ህዝቡም ራሱ ዲፔንድ ማድረግ አለበት። ይሄ የማያከራክር ጉዳይ ነው። ወደፊትም ቢሆን ከዚህ የባሰ ችግር እንደሚፈጠር ይሄ መንግስት የተረዳም አይመስለኝም። ይሄ ነገር እያደገ መሄዱን ነው የሚያመለክተው። ዲክታተሮች መቼም ሲቦረቦሩ አያውቁም ሲወድቁ እንጂ። ስለዚህ ይሄን እንዲህ አይነቱ ፌዛቸውን ቀልዳቸውን ከአሁን በኋላ የሚከበር ያለ አይመስለኝም። ይልቁንስ ይህንን በጥይት እንፈታዋለን የሚሉትን ችግር ትተው በሰላማዊ መንገድ ራሳቸው ያወጡትን ህገ መንግስት ቢያከብሩት ቢንከባከቡት ይሻላል። አለበለዚያ ህዝቡ ራሱ ያስከብረዋል ማለት ነው። ይህንን መገንዘብ መቻል አቅቶታል። ሲመለስ በጥይት ህዝቡን እየፈጀው ነው። አሁን ይህ አግባብ አይደለም። ይህንን ነገር ሊያስቡበት አልቻሉም። ከእንግዲህ ወደዛ ህዝቡ መፍትሄ የሚሰጠው ይመስለኛል። ከዚህ የባሰ ችግር አለ። ወደ ሰሜኑ ብንሄድ በጣም የባሰ ችግር አለ። ይህንንም እንግዲህ ሊያውቁት ይገባል ማለት ነው። አመሰግናለሁ።
ዝግጅታችን ወደ መጠናቀቁ ነው። ክቡራትና ክቡራን አድማጮች፣ ለመሰናበቻ ያህል አንድ የዩናይትድ ስቴትስ ዶላር ዛሬ 21 ብር ከ19 ሳንቲም ተመንዝሯል። ነገ ማክሰኞ ታህሳስ 26 አዲስ አበባ በአብዛኛው ፀሐያማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 11 ዲግሪ።
ዛሬ እኛ ጋር የጀመረው ቁር የሚያቆም ነገር ብትናገር ይሻላል።
አዎ ሞቅ ያለች ነች። ነገ አዲስ አበባ ይሻላል፣ ሲመሻሽ ብቻ በረድ።
አድማጮች ለምሽቱ ያዘጋጀነው በዚሁ አበቃ። በዋና አዘጋጇ ትዝታ በላቸውና በሌሎችም ስም የምንሰናበተው አዲሱ አበበና
እኔም ሶሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣
በደህና ደሩ።